ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚሰራጭላችሁ የሐሙስ ምሽት ፕሮግራማችን ጀመረ። የሚኒሶታው አገረ ገዥ ቲም ዋልዝ ለምክትል ፕሬዝደንትነት ተወዳዳሪ ሆነው በፓርቲያቸው መመረጣቸውን በይፋ ተቀበሉ።
ዲሞክራቶች ስለ ነጻነት ስናወራ ግን ለራሳችሁም ሆነ ለምትወዱት ሰው ሕይወትን የተሻለ ማድረግ ማለታችን ነው። የጤና እንክብካቤን በተመለከተ የራሳችሁን ውሳኔ መስጠት እንድትችሉ ማድረግ ነው። ልጆቻችሁ በመሳሪያ ጥቃት እንገደላለን ብለው ሳይሰጉ በነጻነት ወደ ትምህርት ቤት የመሄድ መብት እንዲኖራቸው ማድረግ ነው።
ቀደም ብዬ እንደተቀስኩት የሚኒሶታው አገረ ገዥ ቲም ዋልዝ ትናንት ምሽት በተከናወነው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ለምክትል ፕሬዝደንትነት እንዲወዳደሩ በፓርቲያቸው መመረጣቸውን በይፋ ሲቀበሉ ካደረጉት ንግግር ላይ የተወሰደ ነው። ዘገባው ወደ በኋላ ላይ ይቀርባል። የዲሞክራቲክ ፓርቲውን ጉባኤ በተመለከተ ከቺካጎ የምናቀርበውም የቀጥታ ዘገባ ይኖረናል። ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን ቀርበናል። ሐሙስ ነሐሴ 16 2016 ዓ.ም ክብራንና ክብራን ሳስተናግዳችሁ የማመሸው እንግዶ ሊነኝ። ለዓለም ዜናው አሉላ ከበደ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ቆንጅት ታዬ። እስከ ምሽቱ 4 ሰዓት አብራችሁ እንድታመሹ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎችን። የዲሞክራት ጉባኤ ካማላ ሃሪስ የፓርቲያቸው እጩ ሆነው መመረጣቸውን በሚቀበሉበት በዛሬው ምሽት ስነ ስርዓት ይጠናቀቃል። ዩናይትድ ስቴትስ የሽብር ጥቃቶችን ጨምሮ ብርቱና ተደራራቢ አደጋዎች ተደቅነውባታል ሲሉ የጸጥታ ባለስልጣናት አስታወቁ። የቀድሞ የኤርትራ የገንዘብ ሚኒስትር በእስር ላይ ሳሉ አረፉ የሚሉት ይገኙበታል። አሁን ወደ ዝርዝሩን ዘልቃለን። የዲሞክራቶች ጉባኤ ካማል ሃሪስን የፓርቲያቸው እጩ አድርጎ የሚመርጥበት ስነ ስርዓት ዛሬ ምሽት ይጠናቀቃል። አራተኛ ቀኑን ያስቆጠረው የዲሞክራቶች ጉባኤ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማል ሃሪስ ታሪካዊ በሆነ ሂደት በፕሬዚዳንታዊ ምርጫ ፉክክር የፓርቲያቸው እጩ ሆነው የተሰየሙበትን ውሳኔ በሚቀበሉበት ስነ ስርዓት ዛሬ ምሽቱ ላይ ይጠናቀቃል። በስነ ስርዓቱም ሃሪስ ለሀገራቸው ያላቸውን ራእይ ይፋ በማድረግ ከሪፐብሊካኑ እጩ ዶናልድ ትራምፕ የተሻለው አማራጭ የሚሆኑበትን ምክንያት ያሳያሉም ተብሏል። በዚህም የፕሬዝዳንት ጆ ባይደን ዳግም ምርጫ ዘመቻ አክትሞ በምትካቸው ሃሪስ የዲሞክራቲክ ፓርቲያቸው ፕሬዝዳንታዊ እጩ ሆነው እንዲቀርቡ ድጋፋቸውን መስጠታቸውን ተከትሎ ወሩን ሲታይ ለነበረው አጀብ የበዛው እንቅስቃሴም ማብቂያ የሚያበጅ ይሆናል። ስማቸው እንዳይገለጽ የፈለጉ አንድ ሃሪስ ዘመቻ ባለስልጣን እንደገለጹት ሃሪስ ምሽቱ ላይ በሚያሰሙት ንግግራቸው ሶስት ጉዳዮችን እውን የማድረግ አላማ ይዘዋል። መካከለኛ ገቢ ካለው ቤተሰብ የመጡበት ታሪካቸውን፣ ለሀገራቸው ያላቸውን ብሩህ ራዕይና ጸለምተኛ ካሉት የትራምፕ አጀንዳ ጋር በማነጻጸር እንደሚያሳዩ፣ ይህም የአገር ፍቅር ስሜትን እንደሚቀሰቅስ ባለስልጣኑ ተናግረዋል። የመድረኩ የፊታችን ጥቅምት ወር መገባደጃ ለሚካሄደው ፕሬዝዳንታዊ ምርጫ ሃሪስ የአያሌ ሚሊዮን መራጮችን ቀልብ ለማግኘት ካሏቸው ድሎች ውስጥም አንዱ ተደርጎ ታይቷል። ክብራትና ክብራን አድማጭ ተመልካቾቻችን፣ በርዕሱ ላይ ሰፋ ያለ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። ዩናይትድ ስቴትስ የሽብር ጥቃቶችን ጨምሮ ብርቱና ተደራራቢ አደጋዎች ተደቅነውባታል ሲሉ የጸጥታ ባለስልጣናት አስታወቁ። የዩናይትድ ስቴትስ የሕግ አስከባሪ ተቋማት የተለያዩ አደጋዎችን ለመከላከል እየጣሩ ባሉበት በአሁኑ ወቅት አገራቸው ከየማዕዘናቱ ከፍተኛ የአደጋ ስጋት እንደገጠማት የፌዴራሉ ወንጀል ምርመራ ቢሮ ኤፍቢአይ ኃላፊ ተናግረዋል። በስራ ዓለም ተሰማርቼ በቆየሁበት ዘመን ሁሉ እንዲህ እንዳሁኑ ያለ የተለያዩ አደጋዎች በአንድ ጊዜ ስጋት የደቀኑበትን መለስ ብዬ እንዳስብ ተገድጃለሁ ሲሉ የኤፍቢአይ ዲሬክተር ክሪስቶፈር ሬይ አገራቸው ተደቅኖባት ያለ ያሉትን ሁኔታ አብራርተዋል። ሬይ ይህን አስተያየት ሰጡት በተለያየ ጸጥታ ተቋማት መካከል ባሉት የትብብር ግንኙነቶች ዙሪያ ለመናገር በትላንትናው ዕለት በሚኒያፖሊሱ የድርጅታቸው የመስክ ጽህፈት ቤት በተገኙበትና ከአሶሺየትድ ፕሬስ የዜና ወኪል ጋር ቃለ ምልልስ ባደረጉበት ወቅት ነው። የዲሬክተሩ ማስጠንቀቂያ ቃል የተሰማው FBI የአገር ውስጥና ዓለም አቀፍ ሽብርተኝነትን፣ ቻይና የምትፈጽማቸውን የስለላ ድርጊቶች እንዲሁም የአእምሮ ንብረት ስርቆትና በዩናይትድ ስቴትስ የምርጫ የውጭ ጣልቃ ገብነት የደቀኗቸውን ከፍተኛ ስጋቶች ለመመከት ጥረት በያዘበት ወቅት ነው። የቀድሞ የኤርትራ የገንዘብ ሚኒስትር በስር ላይ ሳሉ አረፉ። የቀድሞ የኤርትራ የገንዘብ ሚኒስትር ብርሃኔ አብርሃ ከመስከረም 7 2011 ዓመተ ምህረት አንስቶ በፖሊስ ቁጥጥር ስር ባሉበት ህይወታቸው ማለፉን ለአሜሪካ ድምጽ የአፍሪካ ቀንድ የዜና አገልግሎት የተናገሩ የቤተሰቦቻቸው አባላት አረጋግጠዋል። አቶ ብርሃኔ እስር ላይ በነበሩበት ወቅት ጠያቂ ያገኛቸውም ነበር። እንደ አውሮፓውያን ዘመን አቆጣጠር ከ2001 እስከ 2012 የኤርትራ የቀድሞ የገንዘብ ሚኒስትር ሆነው ያገለገሉት አቶ ብርሃኔ የመንግስትን ፖሊሲ በግልጽ የሚተቹ ባለ ሁለት ጥራዝ መጽሐፍት በውጭ ሀገር ካሳተሙ በኋላ ነው በኤርትራ የጸጥታ ባለስልጣናት ተይዘው የተወሰዱት። አቶ ብርሃኔ በጸጥታ ባለስልጣናቱ ተይዘው ወደ እስር ቤት ከመወሰዳቸው አስቀድሞ ፕሬዚዳንት ኢሳያስ ከስልጣን እንዲወርዱና ለሀገራዊ ምርጫ እንዲካሄድ የሚሉ ጥያቄዎችን በይፋ አሰምተው ነበር። አገር ውስጥ ያሉ የቤተሰባቸው አባላት የህልፈታቸው ዜና በፖሊስ ቢነገራቸውም የኤርትራ መንግስት ግን በበኩሉ ይፋ መግለጫ አልሰጠም። አቶ ብርሃኔ ያሉበትን አስመልክቶ ከአሁን ቀደም የሰብአዊ መብት ተሟጋቾች ጥያቄ ቀረበላቸው የኤርትራ ባለስልጣናት በሙሉ በተመሳሳይ አቶ ብርሃኔ ያሉበትን ይፋ ማድረግ ሳይችሉ ቀርተዋል። ቦትስዋና እስካሁን በዓለም ከተገኘው ሁለተኛውና ትልቁ ነው ተብሎ የሚታመን 2492 ካራት የሚመዝን አልማዝ ማግኘቷን ዛሬ ሐሙስ አስታወቀች። አገሪቱ ውስጥ ካሉት በአንደኛው የማዕድን ማውጫ የተገኘው ይህ አልማዝ መጠን አሁን በአገሪቱ ፕሬዝዳንት ሞግዌትሲ ማሲሲ ጽህፈት ቤት የሚገኝ ሲሆን በቅርቡ ለህዝብ እይታ እንደሚቀርብም ቦትስዋና አስታውቃለች። ዘመናዊ ቴክኖሎጂን በመጠቀም አልማዙን ያገኘው በቦትስዋና የካናዳው ሉካራይ ማዕድን ኩባንያ ከፍተኛ ጥራት ያለውና በአይነቱም ፍጹም የተለየ አልማዝ ነው ብሏል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የአሙስ ምሽት ስርጭታችን ነው። ሳስተናግዳችሁ የማመሸው እንግዲህ ለነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የዛሬው ምሽት የዌብና ማህበራዊ ድረገጽ አስተናጆቻችን አበባዮ ገበያውና አስማማው የኖ ናቸው። የምሽቱ ዋና አዘጋጅ ቆንጅታዬ። ፕሮግራሞቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀጥታ ለምሽቱ ወደ አዘጋጀ ነው አብይ ርዕስ ዘገባችን እናልፋለን። ባልታወቁ ታጣቂዎች የተያዘችውን የሰገን ከተማ የመንግስት ጸጥታ ኃይሎች መልሰው ተቆጣጥረዋል ሲል የሰገን ዙሪያ ወረዳ አስታወቀ ይላል የምሽቱ አብይ ርዕስ ዘገባ። በደቡብ ኢትዮጵያ ክልል ከኮንሶ ዞን ሰገን ዙሪያ ወረዳ ሰገን ከተማ ካለፈው ሳምንት ቅዳሜ አንስቶ በተፈጸመ ጥቃት የተገደሉ ሰዎች ቁጥር 8 የማህበረሰብ ፖሊስ አባላትን ጨምሮ 14 ደርሷል ሲል የወረዳው አስተዳደር አስታውቋል። የወረዳው አስተዳደር አቶ ኡርማሌ ኡጋንዴ የጸረ ሰላም ኃይልና ጽንፈኞች ሲሉ በጠሯቸው ታጣቂዎች ለአምስት ቀናት በታጣቂዎች ቁጥጥር ስር የቆየችውን የሰገን ከተማ ዛሬ የመንግስት ኃይሎች መቆጣጠራቸውን አስታውቀዋል። አስተዳዳሪው ታጣቂዎቹ ከአጎራባቹ የጋርዱላ ዞን ደራሼ ወረዳ ሃይበና ቀበሌ የመጡ ናቸው ሲሉ፣ የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከደራሼ ወረዳ አስተዳደር ጋር አይገናኙም፣ በዞኑ መንግስት የሚደገፉ ናቸው መባሉም ሐሰት ነው ሲሉ ክሱን አስተባብለዋል። የአሜሪካ ድምጽ ያነጋገራቸው የሰገን ከተማ ነዋሪዎች ጥቃቱን ሸሽተው ወደ ዞኑ ዋና ከተማ ካራትና በአቅራቢያው ወደሚገኙ ቀበሌዎች መሸሻቸውን ጠቁመዋል። ዮናታን ዘብዲዮስ ዘገባው ልኳል።
አቶ ዞን በሰገን ዙሪያ ወረዳም የምትገኘው የሰገን ከተማ ካለፈው ሳምንት ቅዳሜን ተንስቶ ለተካታ 5 ቀናት ጸረ ሰላም ኃይልና የሽብር ቡድን ሲሉ በጠሩት ታጣቂ ኃይል ተይዛ መቆይቱን የገለጹት የወረዳው አስተዳዳሪ አቶ ኡርማለው ጋንደም በዛሬው ዕለት የሀገር መከላከያ ሰራዊትና የክልሉ አድማ በታኝ ኃይል በወሰዱት የተቀናጀ እርምጃ መልሰው መቆጣጠራቸውን በስልክ ለአሜሪካ ድምጽ አስታውቀዋል።
የመከላከያ ኃይልና ፌደራል ፖሊስ ገብቶ ከተማውን ተቆጣጥሮ ከዛ ማለፎ አንዳንድ ስራዎች እየሰራ ነው። ጥፋት እየፈጸመ ያለው ያ ዘኛ ኃይል ከተማ ላይ በግፍ የተገደሉበት ሲቪል አላይ ተደረጓል። በለበት ጭፍጨፋዎች ውስጥ ማለት ነው። ከዛ ውጪ አጠቃላይ መንግስት ተቋማት በሙሉ የወደሙበት ሁኔታዎች አሉ።
አስተዳዳሪው ጸረ ሰላም ኃይል ያሉትና ታጣቂ ቡድኑ በከተማው በቆየባቸው ቀናት 8 የማህበረሰብ ፖሊስ አባላትን ጨምሮ 14 ሰዎችን በአሰቃቂ ሁኔታ መግደሉን፣ ሆስፒታልና 23 መንግስታዊ ተቋማትን ማቃጠሉና መዝረፉን የወረዳው አስተዳዳሪ ተናግሯል። በታጣቂ ቡድን ተገደሉ ካሏቸው ሰዎች ውስጥም 6ቱ ሲቪል ሲሆኑ 8ቱ ደግሞ የማህበረሰብ ፖሊስ አባላት ናቸው ሲሉ አቶ ኡርማለ ተናግሯል።
በጥቃቱ ትላንት አንዱ ቤት ሲል ከቀበሩ በኋላ ያስወጣ ነው ሁኔታዎች አሉ። ሌሎች ሁሉ ቤቶች ከተማ ላይ ያሉት ቤቶች ሁሉ አልተፈተሹም። ገና ፍተሻ ስራ ዛሬም ይከተላል የሚል እንትን አለ። ስለዚህ እስካሁን ግን የተለዩት 14 ሞታል።
ታጣቂ ቡድኑ በማቃጠል አውድሟቸዋል ከተባሉት 23 መንግስታዊ ተቋማት ውስጥ የወረዳው አስተዳደር ህንጻ፣ የግብርና ጽህፈት ቤት፣ የፖሊስ ጽህፈት ቤት፣ የምክር ቤት አዳራሽ፣ የማዘጋጃ ቤት ህንጻና ግዙፍ ጀነሬተሮች እንዲሁም የሆስፒታል ዲጂታል የህክምና ቁሳቁስና የመንግስት ተሽከርካሪዎች እንዲሁም ሌሎች መስሪያ ቤት ቁሳቁሶችም ይገኙበታል ሲሉ አቶ ኡርማል አስረድተዋል። በዚህም ለጊዜው ግምቱ ከብር 600 ሚሊዮን በላይ የሆነ የህዝብና የመንግስት ንብረት መውደሙንም አቶ ኡርማል አክሏል። አስተዳዳሪው በሰገን ከተማ ለተፈጸመው ጥቃት ከደራሽ ወረዳ በተለይም ከሃይብና ቀበሌ የመጡ ታጣቂዎች ናቸው በማለት በጋርዱላ ዞን የደራሽ ወረዳ አስተዳደርን ይከሳሉ። የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን ጥቃት አድራሾቹ ከአጎራባቹ የደራሽ ወረዳ የሄዱ ናቸው መባሉን ተቃውመዋል። እዛው በኮንሶ ዞን በሰገን ዙሪያ ወረዳ በሰገን ከተማ ያሉ ናቸው ሲል ማስተባብሏል። ታጣቂዎቹ በጋርዱላ ዞን አስተዳደር የሚደገፉ ናቸው መባሉንም ሐሰት ነው ሲሉ አጣጥለዋል።
ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። የማውቀው ጉዳይ አለን። ቀጠናውን የተከታተል ነው ከኮንሶ ዞን ጋር ተገነ አካባቢ ላይ ችግር መፈጠሩ እናውቃለን። መረጃ የተለዋወጥን ነው። የእኛ ጸጥታ መምሪያ ኃላፊ 12 ፖሊሶችን ጠርንፎ ሀይበና ቀበሌ ውስጥ ገብተዋል። ከቅዳሜ ጀምሮ ትላንትም እዛ ናቸው፣ ዛሬም እዛ ናቸው። እያንዳንዱን አካባቢ እየተቆጣጠሩ ነው። የኮንሶ ዞን ሰገን አካባቢ ላይ የተፈጠረው ችግር ጋር ተያይዞ በእኛ በኩል እንደ ጋርዱላ ዞን እንደ ድራሽ ወረዳ ቀጠናዊ ሰላምን ማስጠበቅ አለብን። ሁሉ ጊዜ እዛ ሰገን አካባቢ ግጭት፣ ሁከት፣ ብጥብጥ ይጀመርና ኮንሶንም ድራሽንም ይነካል። ስለዚህ እዛ አካባቢ ላይ ጥንቃቄ ማድረግ አለብን ብለን እኛም ፖሊስ ሰራዊት አስተማርተን ከኮንሶ ጋር ተቀናጅተን ስራ እየሰራን ነው። በእኛ በኩል ግን ሰው እንዳይቀላቀል፣ እዛ ውስጥ እንዳይገባ የመከላከል ስራ እየሰራን ነው።
ችግሩን በጋራ ለመፍታት የጋርዱላ ዞንና የኮንሶ ዞን ባለስልጣናት በምክክር ላይ እንደሚገኙ አቶ ብርሃኑ አስታውቀዋል።
ቀውስ ለመፍጠር በኮንሶ በኩልም በእኛ በኩልም የሚሳተፍ አካል ካለ እኛ ለማስተያየት ወደኋላ አንልም።
የአሜሪካ ድምፅ የሰገን ከተማ ከስጋት ነጻ ሆናለች ወይ ሲል የጠየቃቸው አስተዳዳሪው ተከታዩን መልሰዋል።
ለሁሉ ተጠያቂ ሆኖ ነገም አስተማሪ መሆን በምችል ደረጃ እነዚህ ወንጀለኞችን ከውስጥ አውጥቶ ለህግ አሳልፎ በሰጡት ጊዜ ብቻ ካልሆነ በስተቀረ ወንጀለኞችና ነፍሰ ገዳዮች ከመዋቅራቸው አውጥቶ ለመንግስት አሳልፎ በሰጡ ጊዜ ከዛ በኋላ ብቻ ነጻ ሆኗል ማለት እንችላለን።
የአሜሪካ ድምፅ ካነጋገራቸው የሰገን ከተማ ነዋሪዎች መካከል ጥቃቱን ፈርተውም ወደ ዞኑ ዋና ከተማ ከአራት መሸሻቸውን የገለጹት አቶ ጋሻው ኩስያም ዛሬ ሐሙስ ጠዋት የመንግስት የጸጥታ ኃይሎች ከተማዋን መልሰው መቆጣጠራቸውን ተናግሯል። ስማቸው እንዳይጠቀስ ጠየቁን ሌላው የሰገን ከተማ ነዋሪም ጥቃቱን በመፍራት በአቅራቢያ ወደሚገኘው ቀበሌ መሸሻቸውን ገልጸዋል።
ከወጣ በኋላ ተመልሶም ስላለ ሰራዊቱም ያው ባለፈው ሲከለክል እዛ አካባቢ ሲንቀሳቀሱ እና ያው ተመልሶ ሰው እዛ ላይ ሚኖር አይመስለኝም። እኔ በእርግጥ ወደዛ አሁን ተመልሼ ስላለ ሰው እዛ ያለ አይመስለኝም። ጨሩ በሙሉ ወጥቶ ነው ሄዶ የአጎራባች ቀበሌ ተሰዶ ነው።
በአካባቢ የተቀሰቀሰውና ለአመታት የዘለቀው የጸጥታ ችግር በ2016 ዓ.ም የተረጋጋ ቢመስልም ተመልሶ ዳግም ማገርሸቱ ተመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በደሴ ከተማና በተሁለደሬ ወረዳ የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ሰዎች መፈናቀላቸው ተገለጸ ይላል ቀጣዩ ዘገባ። በደሴ ከተማና በደቡብ ወሎ ዞን ተሁለደሬ ወረዳ በደረሰ የመሬት መንሸራተትና መስረግ አደጋ ከ400 በላይ ሰዎች ከቤታቸው ተፈናቅለው በጊዜያዊ መጠለያ መስፈራቸውን የሁለቱም አካባቢዎች አመራሮች አስታውቀዋል። የደሴ ከተማ የከተማና መሰረተ ልማት መምሪያ በአደጋው ቤታቸው የፈረሰባቸውንና ለአደጋው ተጋላጭ ይሆናሉ ተብለው የተለዩ ሰዎችን በደረቅ ወይራ አንደኛ ደረጃ ትምህርት ቤት እንዲሰፍሩ ማድረጉን ገልጿል። በተመሳሳይ በተሁለደሬ ወረዳ ቆርኬ በተባለ አካባቢ በተከሰተው የመሬት መንሸራተትና መስረግ አደጋ ከ15000 ካሬ ሜትር በላይ መሬት ጉዳት ሲደርስበት ሰብሎች፣ ቋሚ ተክሎችና የግጦሽ ቦታ ከጥቅም ውጪ መሆናቸውን የአካባቢው ግብርና ተጠሪ ጽሕፈት ቤት ለአሜሪካ ድምጽ ገልጿል። በአደጋው ከቤታቸው የተፈናቀሉት የደሴ ከተማ ነዋሪዎችም ሆኑ የእርሻ መሬታቸው የተጎዳ አርሶ አደሮች ለከፋ ችግር ተጋልጠናል ብለዋል። መስፍን አራጌ ዝርዝሩን ያሰማናል።
ከአዲስ አበባ በስተሰሜን በ400 ኪሎ ሜትር ርቀት ላይ በምትገኘውና በአማራ ክልል ከሚገኙ ዋና ዋና ከተሞች አንዷ በሆነችው የደሴ ከተማ 5 ክፍላተ ከተማ ውስጥ እንደተከሰተ የተገለጸ የመሬት መንሸራተትና መስረግ አደጋ በመኖሪያ ቤቶች፣ በመሰረተ ልማትና በአብያተ እምነቶች ላይ ጉዳት ማስከተሉን የደሴ ከተማ ከተማና መሰረተ ልማት እንዲሁም የክረምት አደጋ መከላከል ቴክኒክ ኮሚቴ አስታውቋል። የደሴ ከተማ ከተማና መሰረተ ልማት ምክትል ስራ አስኪያጅና የክረምት አደጋ መከላከል ቴክኒክ ኮሚቴ ሰብሳቢ መንግስቱ አበበ በጉዳቱና አደጋው በጋረጠው ስጋት ምክንያት 400 የሚደርሱ ሰዎች ከቤታቸው መፈናቀላቸውንና አብዛኞቹ በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ መጠለላቸውን ጠቁመዋል። ከፊሎቹ ደግሞ በራሳቸው ተከራይተውና ከቤተሰብ ዘንድ ተጠግተው እንደሚኖሩ አመልክተዋል።
የችግሩን አሳሳቢነት ስናየው በፍጥነት ነዋሪዎቻችን ማንሳት ነበረብን። ሰው ያደረግነው ምንድነው? ጊዜያዊ መጠለያ ማዘጋጀት መንበረ ጸሐይ ትምህርት ቤት አካባቢ ላይ በመጀመሪያው እዛ አካባቢ ያለውን አደጋው ገና እንደ ተከሰተ 217 ዜጎች ነበሩ ያን ተጋላጭ ሆኑ። እነሱም እዛ አካባቢ ላይ ወስደን ትምህርት ቤት ላይ ለጊዜያዊ መጠለያ ካምፕ ያደረግንበት ሁኔታ አለ። ነገር ግን ችግሩ እየሰፋ ሲሄድ ቁጥሩ ከዛ በላይ አሁን ከ300 በላይ አካባቢ ላይ ደርሷል። ህጻናት አሉ። አፋጣኝ ምግብ ይመጣል። ሌሎች ፈጥነው የሚደርሱ ነገሮች የሚያስፈልጋቸው ከአጋር ድርጅቶች ጋር በማድረግ የተወሰነ ድጋፍ ለማድረግ ተሞክሯል። በቂ ነው ማለት አይደለም።
አደጋው ያደረሰውን ቁሳይ ጉዳትና መጠን የሚያጣራ ኮሚቴ ተቋቁሞ በስራ ላይ እንደሆነ የሚናገሩት አቶ መንግስቱ ችግሩ ከከተማው አቅም በላይ በመሆኑ ይመለከታቸዋል አሏቸው አካላት ጉዳዩን ማሳወቃቸውን አክለዋል።
አደጋው በጣም ከባድ ሆኖ ከኛ አቅም በላይ ስለሆነ በጊዜው ለክልል መንግስታት ይብል ለፌዴራል መንግስትም እንደዚሁም ደግሞ ለአጋር አካላት ለወሎ ዩኒቨርሲቲ ለአደጋ መከላከል እስከ ፌዴራል ድረስ ላሉ ተቋማት በጣም ከፍተኛና በነዋሪዎች ላይ ትልቅ ስጋት ሊፈጥር ኢቭን እስከ ህይወት እንትን ሊሆን የሚችል ስለሆነ ፈጥኖ የሚመለከታቸው አካሎች ድጋፍ እንዲያደርጉልን በጊዜው አሳውቀናል። አሁን የፌዴራል መንግስት ከኢትዮጵያ መንገድ ባለስልጣን ኢራ ቲም ልኮ እያጠና ያለበት ሁኔታ አለ። ፋይንዲንጉ ገና የምንጠብቀው ሆኖ የክልሉ መንግስት ደግሞ ከወሎ ዩኒቨርሲቲ ጋር ምሁራኖች በቦታው ላይ ተገኝተው ለምንድን ነው የተፈጠረበት ምክንያት ምንድን ነው፣ ከቀጣይ ሳኳያ ይህንን ለማድረግ ምን መሰራት አለባቸው የሚለው ጥናት ተጀምሯል። ችግሩን ለማቃለል የሚሰሩ ስራዎች ቀጣይ ይሰራሉ።
በከተማዋ ከፍተኛውን የመሬት መንሸራተትና መስረግ አደጋ ያስተናገደው የአራዳ ክፍለ ከተማ ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚ መስፍን ግርማ በበኩላቸው አደጋውን ከቅርብ ዓመታት ወዲህ ያልታየ የጉዳቱን መጠን የከፋና የሰፋ ነው ሲሉ ገልጸውታል።
የሰላም መስጂድ ሙሉ በሙሉ በሚባል ደረጃ ወርዷል። እንደዚሁም ደግሞ በጀርባ በኩል ያለው በርካታ መኖሪያ ቤቶች ፈራርሰዋል፣ ውስጣቸው ተሰነጣጥቋል። በርካታ መሰረተ ልማቶች ወድመውብናል። የደን ቦታዎች ሳይቀር መንሸራተት አጋጥሟልና ከደሴ አልብኮ የሚሄደው መንገድ አለ። ከደሴ ደግሞ እንደገና ወደ ምዕራብ ወረዳ የሚወስዱ መንገዶች ሙሉ በሙሉ በሚባል ደረጃ ተቋርጧል። ብቸኛ የሆነው የደሴና ኮምቦልቻ አዲስ አበባ የሚያገናኘን መንገድ አሁን ላይ በከፍተኛ አደጋ ውስጥ ነው ያለው። የፌዴራል መንገድ ለማስተካከል ጉዳቱን ለመቀነስ ጥረት እያደረገ ቢሆንም አሁን ላይ ከስጋት ነጻ ያልሆንበት ሁኔታ ነው ያለው።
በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው ያገኘናቸው አዳሙን ድሪሴ የተባሉ አስተያየት ሰጪ በጀሚ አካባቢ የነበረው ቤታቸው በመሬት መንሸራተትና መስረግ አደጋ መጎዳቱን ጠቅሰው መንታ ከወለዱ 40 ቀን የሆናቸውን ባለቤታቸውን ይዘው ከ7 ቤተሰቦች ከቤተሰቦቻቸው ጋር ባስቸጋሪ ሁኔታ ህይወትን መምራት ከጀመሩ 26 ቀናት እንዳለፈው ተናግረዋል።
ቦታው ቀዝቃዛ ነው። ብርድ ልብስ የለም። አዎ ሁለት ጊዜ ወደ ዩኒቨርሲቲ ሌላም ድርጅት አልባሳትን መጥቶ ጠይቀውናል። ከዛው ለዚህ ምንም ነገር የለ ብዙ ልጅ አለ። እኔ ለራሴ 7 ልጅ መንታይ ወልልች ባልተቤቴ 40 ቀን ያልሞላቸው አሉ። የዘላቄታውን ነገር በጣም አድርጎ የቸገረን ነው። ቅዝቃዜው ጋር ልጆቹም ሊችሉ አልቻሉም፣ እኛም ልንችል አልቻልንም። ይህም ትምህርት ቤት ነገ ሲያዝ የት ነው የምንገባው? ባልተቤቴ ዳቦን ቡቅድም እየሸጠች እኔን ታግዝ ነበር። በዚህ በመሬት መንሸራተት የተነሳ እዚህ ስለመጣች ቁሞ ምንበላው ምንጎርሰው አጋዥ ነገር የለንም።
በተመሳሳይ ሁኔታ በደቡብ ወሎ ዞን በተውለዳሬ ወረዳ ቆርኬ ቀበሌ የመሬት መንሸራተትና መስረግ አደጋ መድረሱን የቀበሌዋ የግብርና ጽሕፈት ቤት ኃላፊ አሸናፊ ሰይድ አስታውቀዋል። በዚህም ቋሚ ተክልን ጨምሮ ከ150 ሺህ ካሬ በላይ በዘር የተሸፈነ ማሳና የግጦሽ መሬት ከጥቅም ውጭ መሆኑን አስረድተዋል።
ከ100 ሜትር ባለፈ መንገድ የጎን ስፋትና ቁመቱ ደግሞ እስከ 1.5 ኪሎ ሜትር የሚሆን መሬት ነው ተንሸራቱ ይሄደው እየተንሸራተተም ያለው። የመሬት አቀማመጡ ደግሞ ተዳፋትነት ያለው ስለሆነ በቀጣይ ጉዳቱ እስከ ታችኞቹ የኮምቦልቻ ወረዳ ድረስ ሂዶ ጥፋት ሊያጠፋ ይችላል የሚል ሳቢ አለ። ይህንንም የዞኑ የአደጋ መከላከል መተው ባዩበትም ሰዓት የነገር ጉዳዩ ሰፊ ስለሆነ ለክልል እናሳውቃለን ብለዋል። ለክልልም የተገለጸበት ሁኔታ አለ። በደቡብ ኢትዮጵያ ሀገራችን ክልል ላይ የተከሰተው ጉዳት በሰው ህይወት ላይ የደረሰውን እልቂት በተመለከትንበት ሁኔታ ስናየው ይሄ ጉዳት ደግሞ የኛ በስፋት ከዛም በላይ እንቅስቃሴው ሰብአዊ ጉዳት ያመጣል የሚል ሳቢ አለ። አሁን ባለው ሁኔታ አርሶ አደሮቹ ከመስከረም በኋላና ከጥቅምት በኋላ ለምግብ ቀለብ የሚሆናቸው እህል የማይኖርበት ሁኔታ አለ። ምክንያቱም ማምረት የነበረባቸውን መሬት ባለማምረታቸው እነዚህ ሰዎች አሁን በቀበሌው ተጠልለው ይገኛሉ። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው አሁን ያለው። ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ።
አቶ አሸናፊ የክረምቱ ማየል አደጋውን እንዳባባሰው ጠቆመው የችግሩ ምክንያት በውል ለማወቅ ግን የተደራጀ ጥናትና ጥናቱን መሰረት ያደረገ የአደጋ መከላከል ስራ በፍጥነት ሊሰራ ይገባል ብለዋል።
ይህ መሬት ላይ ያሉ ሰዎችም ተነስተው አካባቢው ጥብቁ ነው እንዲቆይ የሚል ነገር ሳቢ አለ። ሆኖም ግን ይህንን ከኛ በላይ የሆኑ በአፈር ምርምር ሙያ ላይ የተሰማሩ ሰዎች እንዲያረጋግጡልን እንፈልጋለን። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው አሁን ያለው። ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ።
እንደ አቶ አሸናፊ ማብራሪያ ከ40 የሚልቁ ቤተሰቦች በአደጋው ቤታቸው ፈርሶባቸው በቀበሌ አዳራሽ ውስጥ ተጠልለው ይገኛሉ። ጆሃር ሰይድ የተባሉ የቆርኬ ቀበሌ ነዋሪ በአደጋው መኖሪያ ቤታቸውን ጨምሮ ቤተሰቦቻቸውን የሚያስተዳድሩበት መሬታቸው ሙሉ በሙሉ እንደወደመ ገልጸው ይህም መጪውን ጊዜ አሳሳቢ አድርጎብኛል ብለዋል።
8 ቤተሰቦች አቅመ ደካማ እናትና አባትም አሉኝ። እነሱንም እያስተዳደርኩ አብሬ ሚስቴን ልጆችን ይዤ እያስተዳደርኩ እያለ በግብርና ሙያ ነው የማድረው። በቃ እያረስኩ ነው። በቃ ገበሬ ነኝ። መሬቱ በቃ የተነጣጠቅና እየተንሸራተተ የአንዱን ወደ አንዱ እያለ እየሄደብን ነው እና ችግሩ የግጦሽ መሬቶች ሁሉ ተንሸራተውብኝ እጄን አስቼ ተቀምጫለሁ።
በደቡባዊ ኢትዮጵያ 4 ክልሎች በሚገኙ የተለያዩ አካባቢዎች በደረሰው የመሬት መንሸራተት አደጋ 275 የሚደርሱ ሰዎች ህይወታቸውን ማጣታቸውን የአሜሪካ ድምጽ መዘገቡ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራቂ።
መስፍን አራጌን ለሪፖርቱ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ሶማሊያ ሉዓላዊነቷን ይጥሳል በሚል የኢትዮጵያ አየር መንገድ በአየር ክልሏ መብረሩን ልትከለክል እንደምትችል አስጠንቅቃለች። የሶማሊያ መንግስት የሉዓላዊነት ጥሰት ስጋት ነው ያለውን ከበረራ መዳረሻ ጋር የተዛመደ ጉዳይ እስካልተፈታ ድረስ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርገውን በረራ ሊያስቆም እንደሚችል አስጠንቅቋል። የሶማሊያ ሲቪል አቪዬሽን ባለስልጣን በሰጠው መግለጫ ከዚህ ቀደም ብሎ እንደ አውሮፓውያን አቆጣጠር ከነሐሴ 14 አንስቶ ከኢትዮጵያ አየር መንገድ ጋር የደብዳቤ ልውውጥ ማድረጉን አመልክቷል። አጠር ያለውን የዚህን ዘገባ ዝርዝር ደረጀ ደስታ ያሰማናል።
የደብዳቤውን ይዘት አስመልክቶ ግልጽ የተደረገ ነገር ባይኖርም በክልሉ ያሉ ታዛቢዎች የሉዓላዊነት ስጋት የተባለው አየር መንገዱ ወደ ሶማሊላንድ ሀርጌሳ የሚያደርገውን በረራ የሚያመላክት ሊሆን ይችላል ብለው ያምናሉ። የኢትዮጵያ አየር መንገድ በደብዳቤያችን ላይ ለተዘረዘሩት ከሏላዊነት ጋር ለተዛመዱት ጥያቄዎች እልባት ከመሻት ይልቅ የሶማሊያ መዳረሻዎችን የሚያመለክቱ ስሞችን በማንሳት በምትኩ የአውሮፕላን ማረፊያ ልዩ መጠሪያዎችን በመጠቀም ብቻ የበረራ ማስተካከያ ማድረጉን ተረድተናል ሲል ተችቷል። በኢትዮጵያ አየር መንገድ በሚጓዙበት ወቅት የሚገጥሟቸውን በተመለከተ ከሶማሌ ህዝብ ቁጥራቸው ያደገ የመጣ ቅሬታ እንደደረሰው የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። የተባሉት ጉዳዮች እንደ አውሮፓ አቆጣጠር እስከ ነሐሴ 23 2024 ባለው ጊዜ ካልተፈቱ የሶማሊያ ሲቪል አቪዬሽን ባለስልጣን ከዚያን ቀን ጀምሮ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች በሙሉ ከማገድ ውጪ ምንም ምርጫ አይኖረውም ያለው መግለጫ ይህ የኢትዮጵያ አየር መንገድ ወደ ሶማሊያ የሚያደርጋቸውን በረራዎች እንዲያቆም ያደርጋል ብሏል። ወደፊት የሚወስዳቸውን እርምጃዎች በተመለከተም ምንም አይነት ማስጠንቀቂያ እንደማይሰጥ መግለጫው አክሎ አመልክቷል። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት የኢትዮጵያ አየር መንገድ ባለስልጣናትን ለማግኘት ጥረት ቢያደርግም ባለስልጣናቱ እስካሁን ምላሽ አልሰጡም። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር አቶ ጌታቸው መንግስቴ በበኩላቸው ለቪኦኤ በሰጡት ምላሽ ስለ ጉዳዩ መስማታቸውን ገልጠው ከሶማሊያ ሲቪል አቪዬሽን ባለስልጣን የደረሳቸው ምንም አይነት ኦፊሴላዊ ደብዳቤ ያለመኖሩን ተናግረዋል። በጉዳዩ ላይ ተወያይተውና መንስኤውን አጣርተው ምላሽ እንደሚሰጡም አቶ መንግስቴ ጨምረው አመልክተዋል። ኢትዮጵያ አየር መንገድ ለረጅም ዓመታት ወደ ሶማሊላንድ በረራዎችን ሲያደርግ መቆየቱ ይታወሳል። በሌላ ዜና የሶማሊያ ሲቪል አቪዬሽን ባለስልጣን መሰረቱን በተባበሩት አረብ ኤምሬትስ ላደረገው ፍላይ ዱባይ አየር መንገድ በጻፈው ተመሳሳይ ማስጠንቀቂያ ወደ ሶማሊያና ከሶማሊያ የምታደርጓቸውን የበረራ አገልግሎቶች አስመልክቶ በድረገጻቸው ላይ ባለው የትኬት መግዣና የሞባይል መተግበሪያዎች አማካኝነት ብርቱ ጥሰቶች ተፈጽመዋል ብሏል። መግለጫው እነዚህ አሰራሮች የሶማሊያን የፌደራል መንግስት ሉዓላዊነት በግልጽ የሚጥሱና ተቀባይነት የሌላቸው ናቸው ብሏል። ሆኖም አስተያየት እንዲሰጥ የተጠየቀው ፍላይ ዱባይ ለሶማሊያው የሲቪል አቪዬሽን ማስጠንቀቂያ እስካሁን ምላሽ አልሰጠም። ይህ በእንዲህ እንዳለ በያዝነው ዓመት ጥር ላይ ኢትዮጵያ ከወደብ አገልግሎት ጋር የተያያዘ የመግባቢያ ስምምነት ከሶማሊላንድ ጋር የተፈራረመች ሲሆን በሃርጌሳ የሚገኙ ባለስልጣናት እንዳመለከቱት በስምምነቱም 20 ኪሎ ሜትር ባህር ለኢትዮጵያ በማከራየት በምላሹ እንደ ሀገር ውቅና እንደሚያገኙ ተናግረዋል።
ከታዩ ዘገባ እዚህ አሜሪካ ውስጥ በመካሄድ ላይ ስላለው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ይወስደናል። የሚኒሶታው አገረ ገዥ ቲም ዋልዝ ለምክትል ፕሬዝዳንትነት እንዲወዳደሩ በፓርቲያቸው መመረጣቸውን ትናንት ለሶስተኛ ምሽት በተከናወነው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ በይፋ ተቀብለዋል። የቪኦኤው ኬን ፋርቦ ከቺካጎ የላከው ዘገባ ነው እንደሚከተለው ተሰናድቷል።
የዲሞክራቲክ ፓርቲውን ብሔራዊ ጉባኤ ሶስተኛ ምሽት ተከፈቱት የኒው ጀርሲው ሴናተር ኮሪ ቡከር የምሽቱን መሪ ቃል አስተዋውቀዋል።
ወደ ሶስተኛው ምሽት ጉባኤ እንኳን ደህና መጣችሁ። የምሽቱ መሪ ሐሳብ ነጻነት ነው።
ተናጋሪዎቹ የስነ ተዋልዶ፣ የአካባቢ ጥበቃ፣ የድንበር ጥበቃ የመሰሉ ጉዳዮችን ቢያነሱም አብዛኞቹ መልእክቶች ያተኮሩት ግን ዲሞክራቶቹ እንደሚሉት በጥቅምት ወር መጨረሻ ላይ በሚደረገው ምርጫ ለአሜሪካ ሕዝብ በቀረቡት አማራጮች ላይ ነው። የቀድሞው ፕሬዝዳንት ቢል ክሊንተን አንዱ ተናጋሪ ነበሩ።
ካማላ ሃሪስ ፎር ዘ ፒፕል።
ካማላ ሃሪስ ስለ ሕዝቡ የሚያስቡ ናቸው። ሌላኛው ሰው ግን በመጀመሪያው ዙር እንዳየነው ስለ ራሱ ብቻ የሚያስብ ነው።
ክሊንተን በሚሽቱ እጅግ ከሚጠበቁት ተናጋሪዎች መካከል ነበሩ። ከእንደ አውሮፓን አቆጣጠር 1972 ጀምሮ የተደረጉትን የፓርቲው ጉባኤዎች የተሳተፉት ክሊንተን በዋይት ሃውስ ከነበራቸው ልምድ በመነሳት ካማላ ሃሪስ ለምን ለፕሬዝዳንትነት መመረጥ እንዳለባቸው አስረድተዋል።
ካማላ ሃሪስ ችግሮቻችን ለመፍታት ትሰራለች። መልካም አጋጣሚዎችም ጥቅም ላይ ታውላለች። ፍራቻችንን ታቃላለች። እያንዳንዱ አሜሪካዊ ለየትኛውም ወገን ድምጽ ቢሰጥ ህልሙን ለማሳደድ እድል አለው።
በምሽቱ ዋናው ተናጋሪ የነበሩት ቲም ዋልዝ ሲሆኑ ለምክትል ፕሬዝዳንትነት እንዲወዳደሩ በፓርቲው መመረጣቸውን በይፋ ተቀብለዋል።
ለአሜሪካ ምክትል ፕሬዝዳንትነት እንድወዳደር በእጩነት መመረጣችሁን መቀበል በሕይወቴ ውስጥ ትልቅ ክብር ነው።
በጉባኤው ለታደሙትም ሆነ በመላ ሀገሪቱ ንግግሩን ለሚከታተሉት አሜሪካውያን
የቲም ዋልዝ ንግግር ራሳቸውን እንደማስተዋወቂያ ተደርጎ የሚወሰድ ነው።
ያደግኩት ቢዩት ኔብራስካ ነው። 400 ሰዎች ያሉት ከተማ ነው። በሁለተኛ ደረጃ ትምህርት ቤት 24 ተማሪዎች ነበሩኝ። አንዳቸውም የል ዩኒቨርሲቲ አልገቡም። ልነግራችሁ የምችለው ግን እንደዛ ባለች ትንሽ ከተማ አስተዳድጉ አንዱን ሌላውን ስለመንከባከብ ትማራላችሁ።
የቀድሞ ወታደር፣ የቀድሞ አስተማሪና የቀድሞ የሁለተኛ ደረጃ የእግር ኳስ ቡድን አሰልጣኝ የነበሩት ቲም ዋልዝ ይህ ያለፈው የግል ህይወታቸው ለፖለቲካ ህይወታቸው እንዳዘጋጃቸው ተናግረዋል።
ለኮንግረስ እንድወዳደር ያነሳሱኝ ተጫዋቾችና ተማሪዎች ናቸው። በእነርሱ ውስጥ የፈጠርኩት መልካም ተጽዕኖን ተመልክተዋል። ለጋራ ጥቅም መስራት፣ በአንድነት እንደምንኖር መረዳትና አንድ ግለሰብ ለመንደሩ ለውጥ ማምጣት እንደሚችል ማመን ተምረዋል።
የምሽቱ የመጨረሻው ተናጋሪ የሆኑት ዋልዝ የምሽቱ መሪ ቃል የነበረውን ነጻነት በተመለከተ አጽንኦት ሰጥተው ተናግረዋል።
ዲሞክራቶች ስለ ነጻነት ስናወራ ግን ለራሳችሁም ሆነ ለምትወዱት ሰው ሕይወትን የተሻለ ማድረግ ማለታችን ነው። የጤና እንክብካቤን በተመለከተ የራሳችሁን ውሳኔ መስጠት እንድትችሉ ማድረግ ነው። ልጆቻችሁ በመሳሪያ ጥቃት እንገደላለን ብለው ሳይሰጉ በነጻነት ወደ ትምህርት ቤት የመሄድ መብት እንዲኖራቸው ማድረግ ነው።
ዲሞክራቶቹ ጉባኤያቸውን ዛሬ ምሽት ያጠናቀቃሉ። ምሽቱም ካማላ ሃሪስ በፕሬዝደንትነት እንዲወዳደሩ በፓርቲው መመረጣቸውን በይፋ የሚቀበሉበት ነው። ኬን ፋርቦ ከቺካጎ ለላከው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ። ክቡራትና ክቡራን የስርጭታችንን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በዚህ በሁለተኛው አጋማሽ ታዲያ በቀጥታ ወደ ቺካጎ በመዝለቅ በዛ ከሚገኘው ባልደረባችን ሀብታሙ ስዩም ጋራ የዲሞክራቲክ ፓርቲውን ብሔራዊ ጉባኤ በተመለከተ ቆይታ እናደርጋለን። ቺካጎ ላይ በመድረክ ላይ ያለው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሶስተኛ ምሽት ትናንት ተከናውኗል። በምሽቱ ቀደም ሲል እንዳደመጣችሁት ቲም ዋልዝ ለምክትል ፕሬዝደንትነት ተወዳዳሪ ሆነው በፓርቲያቸው መመረጣቸውን በይፋ ተቀብለዋል። ይህንና ሌሎች ተያያዥ ጉዳዮችን ሊያጋራን ባልደረባችን ሀብታሙ ስዩም መስመር ላይ ይገኛል። ጤና ይስጥልኝ ሀብታሙ።
እንደምን ዋልህ? እንግዲህ እንደምን አምሽታችኋል አድማጮቻችን?
ትናንት ምሽት እንግዲህ ሶስተኛው ምሽት ነበር። ብዙ ክንውኖች እንደነበሩ ተመልክተናል። የተወሰኑትን ክንውኖች በወፍ በረር ብታስቃኘን።
እንግዲህ በትናንትናው ዕለት አባይት የነበረው ክንውን የቲም ዋልዝ ንግግር ነው። ከዛ በተጨማሪ ደግሞ ሌሎች የተጋበዙ ተናጋሪዎች፣ ፖለቲከኞች፣ ታዋቂ ሰዎችም ተገኝተው ነበር። ቀደም ባለው ዘገባም እንደነካካ ነው ቲም ዋልዝ ዘንድሮ ላይ የካማላ ሃሪስ ምክትል ለመሆን በዲሞክራቲክ ፓርቲው አማካኝነት እጩ የሆኑ ሰው ናቸው። የተመጠነ ነገር ግን ብዙዎችን በስሜት የሞላ ንግግር ነበር ያሰሙት። እሳቸው ከአስተዳደጋቸው ጀምሮ ወደ አሜሪካ ዘብ ጓድ እንዴት እንደተቀላቀሉ፣ ከዚያም ደግሞ ከአንደኛና ሁለተኛ ደረጃ መምህርነት እስከ ሚኒሶታ ሀገረ ገዥነት የደረሱበትን መንገድ ለማስቃኘት ሞክረዋል። በዚህ ሂደት ውስጥም ትብብር፣ አንድ ለአንድ መከባበር ያለውን ጠቀሜታና ያለውን ፋይዳም ተናግረዋል። እነዚህ እሳቸው የቆሙላቸውና በህይወት መንገዳቸው ያስከበሯቸውን ጉዳዮች የበለጠ ለአሜሪካውያን ለማዳረስ ደግሞ ካማላ ሃሪስን መደገፍ አስፈላጊ እንደሆነ ለመናገር ሞክረዋል። ከቤተሰባዊ ህይወታቸው ጋር በተገናኘም ብዙ ነጥቦችን አንስተዋል። ከአንደኛ ደረጃ መምህርነታቸው፣ ከዝቅተኛ ቦታ ከተነሱበት ሂደት ጀምሮ ለብዙ አሜሪካውያን የተጠጋ ህይወት እንዳላቸው ለማስረዳት ሞክረዋል ቲም ዋልዝ። ንግግራቸውም ብዙ ጊዜ ፖለቲከኞች የሚያዘወትሩት የቃል መረጣ የሌለበት ማንም መደበኛ ሰው ሊገባውና ሊቀርበው የሚችለው አይነት አቀራረብ ነበረ። ያቀራረባቸውም ሳይወደድላቸው አልቀረም። ልጃቸውን ጨምሮ በርካቶች እዚህ ከበስተኋላ ላይ በሚገኘው ዩናይትድ ማዕከል ውስጥ የነበሩ ሰዎች በእንባ ተሞልተው ወይንም ደግሞ በስሜት ውስጥ ተሞልተው እንዲታዩ አድርጓቸዋል። ከእሳቸው በተጨማሪ ኦፕራ ዊንፍሬን የመሰሉ የቴሌቪዥን አቅራቢዎች እንግዲህ ንግግር አድርጓል። ኦፕራ እጅግ ተጽዕኖ ፈጣሪ ከሚባሉ ጥቁር የአሜሪካ ታዋቂ ሰዎች መካከል አንዷ ነች። እሷ በተቻለ መጠን ትኩረት ለማድረግ የሞከረችው ለመምረጥ እስካሁን ድረስ ያልወሰኑ ሰዎች ወይንም ደግሞ ነጻ መራጮች የሚባሉ ሰዎች በዚህ ምርጫ ላይ በመሳተፍ ለሀገሪቱ መጻይ ሂደት የራሳቸውን አስተዋጽኦ ማድረግ እንዳለባቸው ለመናገር ሙክራለች። ከዛ በተጨማሪ ታዋቂ የሙዚቃ ሰዎችም ተሳታፊ ነበሩት። ናንት ስቲቪ ወንደር፣ ጆ ሌጀንድ እና የመሰሉ ሙዚቀኞች ህዝቡን ሲያነቃቁት እና ሲያዝናኑ ታምሽቷል። የቢል ክሊንተን ንግግርም ቀደም ብሎ በዘገባው ላይ እንደተጠቆመው ጆ ባይደንን የሙጋገሰ ለካማላ ሃሪስ ደግሞ አሸናፊነት ድጋፍ እንዲኖር የጠየቀ ነበር። ስለዚህ በአጠቃላይ ትናንት ነው አመሻሽ ዝግጅት እንዲመጠቃለል ይችላል።
እርግጥ ነው እንዳልከው ደመቅ ያለና ብዙ ክንውኖች የታዩበት ምሽት ነበር። ቺካጎ እንግዲህ ትልቅ ከተማ ነች። በዛም በርካታ ኢትዮጵያውያን ትውልደ ኢትዮጵያ አሜሪካውያን ይገኛሉ። በዚህ የተካሄደ ባሉ ጉባኤም ሆነ በአጠቃላይ በአሜሪካ የፖለቲካ ባህል ላይ አግኝታቸው ከሆነ ያጋሩ መልእክቶች ካሉ እሱን ለተመልካቾቻችን ለአድማጮቻችን እናቀርባለን።
መልካም እንግዲህ እንደሚታወቀው ቺካጎ በርካታ ኢትዮጵያውያን የሚኖሩበት ከተማ ነው። አንተም ቀደም ብለህ እንደጠቀስከው ትናንት ያመረሁበት በከተማው ውስጥ ታዋቂ ከሆኑ የኢትዮጵያውያን ማህበረሽ መካከለ አንዱ ኢትዮጵያዊ ኮሚኒቲ ማህበር የተሰኘ ነው። 40 አመቱን ዘንድሮ ላይ የሚደፍን ማህበር ሲሆን ትውልድ ኢትዮጵያውያንን ጨምሮ ከመላ ዓለም የሚመጡ ትውልድ ስደተኞችን እንዲሁም ደግሞ ፍልሰተኞችን በማገዝ የሚታወቀ ተቋም ነው። የተቋሙ የጊዜው ኃላፊ አቶ አክሊሉ አብርሃም ይባላሉ። በተቋሙ ስራና በሌሎች ጉዳዮች ላይ ተወያይተናል። ከሱ ጋር የተያያዘው ዝግጅት በቀጣይ ቀናት ይቀርባል። ነገር ግን የምርጫን በተመለከተ እነዚህ በዩናይትድ ስቴትስ ውስጥ የሚደረጉ ምርጫዎችና ፖለቲካዊ እንቅስቃሴዎች የእያንዳንዱን ሰው ህይወት የነሱን የመሰለ ተቋም ደግሞ ላይ ምን አይነት ተጽኖ ምን አይነት ውጤት እንደሚያስከትል ጠይቂያቸው ነበር። ቀጣዩን አካፍሎኛል ከዛ ጉዳይ ጋር በተገናኘ
በተለይ ባለንበት በመኖርበት ሀገር እንደ ባለው ወግና የፖለቲካ ስርዓት ውስጥ የሚከሰቱ ለውጦች ቀጥታ በተዛዋሪም በቀጥታም አፌክት ያደርጉናል እና እንደ አንድ ግለሰብ ድርጅቱም ግለሰብ ነው እንደዛ ድርጅት አፌክት ይደረጋል እና የፖለቲካ የፖሊሲ ለውጦች ሲደረጉ በጀት ሲነሳ ቀጥታ ይመለከተናል ማለት ነው። ለምሳሌ ያህል በ 2015 አካባቢ በእኛ አዲስ ሰው ተመርጦ ገቨርነር ሆኖ በመጣበት ጊዜ ከሌላ ፓርቲ የመጣ ነው እና ኮምፕሊትሊ ሲቀይረው ቀጥታ የድጅቶች በሙሉ ሲጎዱ ተጎጆች ነበርን እና እንደዚሁ የፖሊሲ በተለይ የኢሚግሬሽን ፖሊሲ እዚህ ሀገር እንደምታውቀው በጣም ትኩሳት የሆነ ጉዳይ ነው። የሬፊጂ ፕሮግራምም ከዛ ጋር ይያያዛል። ሌሎች የኢኮኖሚክ ነክ ፕሮግራሞችም ይያያዛሉ።
እንግዲህ አቶ አክሊሉ ሌላ ያነሱት ጉዳይ ትውልደ ኢትዮጵያውያን ኢትዮ አሜሪካውያን በዚህ ምርጫ ላይ መሳተፍ እንዳለባቸው መልእክት አስተላልፈዋል። በምን መንገድና እንዴት መሳተፍ እንዳለባቸውም ደግሞ የተያያዥ ሐሳብ ሰጥተውኛል። እሱን ተመልክተን እንመለሳለን።
ፖሊሲ ለውጥ ማለት ጠቅላላ የኢኮኖሚ የፈንዲንግ የፕሮግራም ለውጦችን ያስከስታል እና ሁልጊዜ ማህበራዊ እና እንደዚህ ደግሞ ኢኮኖሚያዊ ኢንትሮችን ለማድረግ ዜጎች በንቃት መሳተፍ ይኖርባቸዋል። እኛ እንደ ነን ፕሮፊት ይሄን ምረጡ የሚል እንትን የለንም። ነገር ግን ኢትዮጵያውያን በተለይ ባሉባቸው ቦታዎች ላይ የሚደረጉ የኢኮኖሚም የፖለቲካ እንቅስቃሴዎች ቀጥታ የሚመለከታቸው መሆኑን በማየት መሳተፍ ይኖርባቸዋል። ብሎም አልፎም ተርፎ በሀገራችን ላይ ራሱ ተጽዕኖ ይኖረዋል እና እዚህ ሰብሰብ ብለን ድምፅ የምንታይ ነገር ካልሆነን ችግር ይኖረዋል። ወደፊት ደግሞ የእኛ ትውልዶች የእኛ ኢትዮጵያውያን የሆኑ ወጣቶች አድገው አሁን የጀመሩ አሉ እንደዛው በስቴት በካውንቲ በሲቲ በተለያዩ ቦታዎች ላይ መሳተፍ መግባት መቻል አለባቸውና በመምረጥም ብቻ ሳይሆን በመምረጥም ገብቶ ተጽዕኖ በማድረግ መንቀሳቀስ አለባቸው።
ግሩም ነው አብታሙ። ሌሎችንም ኢትዮጵያውያን እንዳነጋገርክ ይገባኛል። ወደፊት እንግዲህ በፕሮግራሞችህ ታስቃኘናለህ። ዛሬ ምሽት የመጨረሻው ምሽት ነው፣ አራተኛው ምሽት። በዚህ ምሽትስ ዛሬ ምሽት ምን እንጠብቅ?
እንግዲህ ዛሬ ቁልፍ ከሚባሉ ምሽቶች መካከል አንዱ ነው። ምክትል ፕሬዚደንት ካማላ ሃሪስ የዲሞክራቲክ ፓርቲ እጩ ፕሬዚዳንታዊ ተወዳዳሪ መሆናቸውን በይፋ በዚህ ጉባኤ ላይ የሚቀበሉበት ቀን ነው ተብሎ ይጠበቃል። በንግግራቸው ደግሞ ለመላ አሜሪካ ህዝብ እሳቸው በመመረጣቸው ሀገሪቱ እንዲሁም ህዝቦቿ እንዴት ሊጠቀሙ እንደሚችሉ የማስረዳት ግዴታ ስላለባቸው ይሄ ቀን ቁልፍ ነው ተብሎ ይጠበቃል። ከዛ ጎን ለጎን ደግሞ ታዋቂ ሰዎች ከሳቸው ጋራ በትምርት ዘመኑ ያለፉ ከሳቸው ጋር በስራ ዘመን ውስጥ ያለፉ ሰዎች ምስክርነታቸውን ይናገሩበታል ተብሎ የሚጠበቅ ነው። ከምሽቱ በዚህ ሀገር አቆጣጠር እንግዲህ ከምሽቱ አንድ ሰዓት ጀምሮ የሚቀርብ ዝግጅት ነው። ረዘም ያለ ንግግርና እጅግ የደመቀ የመዝጊያ ዝግጅትም ይከናወናል ተብሎ ይጠበቃል። እንግዲህ
ሀብታሙ ስዩም የዲሞክራቲክ ፓርቲው ጉባኤ ከሚገኝበት የቺካጎ ከተማ በቀጥታ ላደረስከን ዘገባ አመሰግናለሁ።
እኔም አመሰግናለሁ። እንግዱ መልካም ቀን ይሁንልህ። መልካም ምሽት አድማጮቻችን እንዲሁም ተመልካቾቻችን።
ክብራትና ክብራን ቀጣዩ ዘገባም ከዚሁ ከ ዲሞክራቲክ ፓርቲው ብሔራዊ ጉባኤ ጋር የተገናኘ ነው። በዩናይትድ ስቴትስ የዲሞክራቲክ ፓርቲ ብሔራዊ ጉባኤ በሚካሄድበት ቺካጎ ከተማ በሺዎች የሚቆጠሩ የፍልስጤማውያን ደጋፊዎች የተቃውሞ ሰልፍ ማካሄዳቸውን ቀጥለዋል። ትናንት ረቡዕ በጉባኤው ማዕከል አቅራቢያ የተካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ ሆኖ ያለፈ ሲሆን፣ ማክሰኞ በእስራኤል ቆንጽላ ጽህፈት ቤት ፊት ለፊት በተካሄደው የተቃውሞ ሰልፍ ግን በፖሊስና በሰልፈኞች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ውለዋል። ስመኝሽ የቆየ ከአሶሲየትድ ፕሬስ የተጠናቀረውን ዘገባ እንደሚከተለው አሰናድተዋለች።
ረቡዕ ዕለት ከ2000 የሚበልጡ የፍልስጤም ደጋፊ ተቃዋሚዎች ቀደም ሲል የእስራኤል ደጋፊዎች ተሰብስበውበት የነበረውን ፓርክ በማቋረጥ ዲሞክራቲክ ፓርቲ የሶስተኛ ቀን ብሔራዊ ጉባኤውን ወደሚያካሂድበት ስፍራ አመርተዋል። በአመዛኙ ሰላማዊ ሆኖ የቀጠለው የተቃውሞ ሰልፍ የተካሄደው በእስራኤል ቆንጽላ ጽህፈት ቤት ደጃፍ ላይ ያለ ፈቃድ በተካሄደው ተቃውሞ በፖሊስና በተቃዋሚዎች መካከል ግጭት ተቀስቅሶ 56 ሰዎች በቁጥጥር ስር ከዋሉ ከአንድ ቀን በኋላ ነው። የረቡዕ ሰላማዊ ሰልፍ ከቺካጎ ወጣ ባሉ አካባቢዎች ከሚገኙ መስጊዶች አውቶቡሶችን በመጠቀም በሀገሪቱ ትልቁ እንደሆነ የተነገረውን የፍልስጤም ማህበረሰብ ያሳተፈ ነው። ከቺካጎ ወጣ ብሎ የሚኖረው የ48 ዓመቱ ራድሹክ ለምሳሌ በትከሻው ላይ ተቀምጦ የሚጓዘውን የሁለት ዓመት ልጁን ይዞ ነው በሰልፉ ላይ የተሳተፈው። ከፍልስጤማውያን ወላጆቹ የተወለደው ሻክ እንደሚለው በርካታ ሰልፎች ላይ በመሳተፋቸው ልጁ ሳይቀር መፈክሮቹን በቃሉ ያውቃቸዋል። እዚህም ሆነ እዛ የሁሉም ሰው ሰብአዊነት እኩል ትኩረት ሊሰጠው ይገባል የሚለው ሻክ ልጆቼ ለመብታቸው መቆም እንዳለባቸውና ሁልጊዜ በሰላማዊ መንገድ ተቃውሟቸውን እንዲገልጹ ከዚህ ተሞክሮ እንዲማሩ ፈልጋለሁ ብሏል። በሳምንቱ ከተካሄዱት ሰልፎች ትልቁ እንደሆነ በተነገረለት የተቃውሞ ሰልፍ ላይ ከበሮ የያዙ ሰልፈኞች ሰልፉን ሲመሩና የፍልስጤም ባንዲራ ከህዝቡ በላይ ሆኖ ሲውለበለብ የሚያሳየው ትዕይንት የበዓል ስሜት ይፈጥር ነበር። በሰልፉ ላይ ጀላቲ የበሉና በጋሪ ላይ ተቀምጠው ሲገፉ የሚታዩ ህጻናትም ለሰልፉ ድምቀት ሰጥተውታል። ተቃዋሚዎቹ የዲሞክራቲክ ፓርቲ ጉባኤ ከሚካሄድበት ዩናይትድ ሴንተር አቅራቢያ በሚገኝ ፓርክ ቆመው በድምጽ ማጉያና ጥሩምባዎች በመጠቀም እንደ የኢሊኖይ ገዢ ጄቢ ፕሪትስ ጋር ያሉ መሪዎችን በጋዛ ውስጥ የተካሄደው ጦርነት ተባባሪ ሲሉ ጠርተዋቸዋል። ለሁለተኛ ጊዜ ዲሞክራትን ወክለው የተመረጡትና የምክትል ፕሬዝዳንት ካማላ ሃሪስ የምርጫ አጋር እንዲሆኑ ታስበው የነበሩት ፕሪትስከር በጥር ወር ቺካጎ ያጸደቀውን የተኩስ አቁም ውሳኔ ተችተው ነበር። ለፍልስጤም ድጋፋቸውን ለማሳየት በሰልፉ ላይ ከተሳተፉት ውስጥ በርካታ ቤተሰቦችና የተለያየ እምነት ያላቸው ሰዎች ይገኙበታል። ሰልፉ ከመጀመሩ ትንሽ ቀደም ብሎ የተወሰኑ የእስልምና እምነት ተከታዮች በተለምዶ በመካከለኛው ምስራቅ የሚለበሰውን ጥቁርና ነጭ የራስ መሸፈኛ እንደ ምንጣፍ በመጠቀም ጸሎት አካሂደዋል። የአይሁድ መሪዎችም ከሰልፉ መሪዎች ውስጥ የሚገኙ ሲሆን ክርስቲያኖች ለተኩስ አቁም የሚል መፈክር ያነገቡ ሰዎችም ከሰልፈኞቹ ጋር አብረው ተጉዘዋል። የአይሁድ ድምጽ ለሰላም የተሰኘ የአይሁድ ጉባኤ መስራችና የአይሁድ እምነት መሪ ራባይ ብራንት ሮዝን ዲሞክራቶች በጉባኤያቸው ላይ ስለ ጋዛ ጦርነት አለመናገራቸውን አውግዘዋል። ፍልስጤም የሚለው ቃል በዲሞክራቲክ ብሔራዊ ኮንቬንሽን ውስጥ አይፈቀድም፣ ተኩስ ማቆም የሚለውም እንብዛም አልተጠራም ሲሉ ለአሶሺየትድ ፕሬስ ያስረዱት ሮዝን ይህ የሆሊውድ የንግስና ሥርዓት የመሰለ ሂደት ነው። የኛን ድምጽ የማግኘት መብት ያላቸው ይመስላሉ፣ ነገር ግን ድምጻችንን የማግኘት መብት የላቸውም ብለዋል። የዲሞክራቲክ ፓርቲ ጉባኤው እየተካሄደበት ከመገኘው ዩናይትድ ሴንተር አቅራቢያ የተካሄደውን ሰልፍ ያዘጋጀው የፍልስጤም ማህበረሰብ ተሰስር የተሰኘ የፍልስጤምና አረብ ማህበረሰብ ተቋም ነው። ማክሰኞ ለት ከእስራኤል ቆንጽላ ጽፈት ቤት ከተካሄደው ተቃውሞ ጋርም በእጅጉ የተቃረነ ነው። ከ200 በላይ ቡድኖች ጥምረት ከፈጠሩበትና ሰላማዊ ሰልፍ ለማካሄድ ከከተማዋ ፈቃድ ካገኙት ቡድኖች ተነጥለው ማክሰኞ ለት ተቃውሞ ያካሄዱት ሰልፈኞች ከፖሊስ ጋር ከፍተኛ ፍጥጫ ውስጥ ገብተው ነበር። የቺካጎ ፖሊስ ተቆጣጣሪ ላሪ ስኔሊንግ እንደተናገሩት ማክሰኞ ምሽት ከዩናይትድ ሴንተር በ3.2 ኪሎ ሜትር ርቀት ላይ ከመገኘው የእስራኤል ቆንጽላ ጽህፈት ቤት ውጪ የተያዙት ሰዎች አመጽ ለመቀስቀስና ለውድመት ሆን ብለው ተነሳስተው የመጡ ናቸው ብለዋል። ፖሊስ በስፍራው የሰጠውን ምላሽም ተመጣጣኝ መሆኑን ተናግረዋል። በፖሊስ ከታሰሩት ሰዎች 30 የሚሆኑት በስርዓት አልበኝነት ክስ እንደተመሰረተባቸው የቺካጎ ፖሊስ አስታውቋል። ፖሊስ አክሎ ከታሳሪዎቹ መካከል አንዱ ፖሊስን በመቃወም ወንጀል ሲከሰስ 9ኙ ለፖሊስ አለመታዘዝ፣ አካላዊ ጥቃት ማድረስና የንብረት ውድመት የመሳሰሉ ወንጀሎችን መፈጸማቸውንም አመልክቷል። ስኔሊንግ 2 ሰዎች ቀላል ጉዳት ደርሶባቸው አንድ ሰው በጉልበት ህመምና ሌላ ግለሰብ ደግሞ በጣቱ ላይ በደረሰበት ጉዳት ወደ ሆስፒታል መወሰዳቸውን ተናግረዋል። 2 ፖሊሶች ጉዳት የደረሰባቸው ቢሆንም ባልደረቦቻቸውን ጥለው መሄድ ስላልፈለጉ የህክምና አገልግሎት አለማግኘታቸውንም አብራርተዋል። ከታሰሩት መካከል 3 ጋዜጠኞች እንደሚገኙበት የጠቆሙት ስኔሊንግ ስለቀረበባቸው ክስ ግን ዝርዝር መረጃ እንደሌላቸው ገልጸዋል። የዩናይትድ ስቴትስ ፍልስጤም ማህበረሰብ ጥምረት ተባባሪ መስራች የሆኑት ሀተም አቡዳይህ በፍልስጤም ደጋፊ ተቃዋሚዎችና በፖሊስ መካከል ስለተፈጠረው ግጭት በአሶሲየትድ ፕሬስ ተጠይቀው ሲመልሱ ሰላምን ማስከበር የፖሊስ ኃላፊነት መሆኑን ገልጸው ፖሊስ ያለበት አንድ ኃላፊነት በመጀመሪያው የህገ መንግስት ማሻሻያ የተደነገገውን መብታችንን አለመጣስ ነው ብለዋል። የእስራኤል ቆንጽላ ጽህፈት ቤት የጋዛ ጦርነት በጥቅምት ወር ከጀመረ ወዲህ በርካታ ሰልፎች የተካሄዱበት ስፍራ ሲሆን በዲሞክራቲክ ፓርቲ ጉባኤ ወቅት የተነሱት ተቃውሞች በአብዛኛው የእስራኤልና ሐማስን ጦርነት በመቃወም ላይ ያተኮሩ ናቸው። ወደ 3500 የሚጠጉ ሰዎች የተሳተፉበት የሰኞው የተቃውሞ ሰልፍ በአብዛኛው ሰላማዊ የነበረ ቢሆንም አጥር ጥሶ ማለፍ ከመሳሰሉ የጸጥታ ስርዓት ጥሰቶች ጋር በተያያዘ 13 ሰዎች በቁጥጥር ስር ውለዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአሸንዳ በዓል በመቀሌ ከተማ በደማቅ ሁኔታ እየተከበረ ነው የሚለው ቀጣዩ ከስፍራው የተላከልን ዘገባ ነው። የዘንድሮው የአሸንዳ በዓል በመቀሌ ከተማ በድምቀት መከበር ጀምሯል ሲል አክሏል ዘገባው። የበዓሉ ተሳታፊዎችም በህዋት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ሲሉ ተናግረዋል። ለሁለት የተከፈሉት የህዋት አመራሮች ተወካዮች ለመጀመሪያ ጊዜ በአንድ መድረክ ላይ በተገኙበት በዓሉ መከበር መጀመሩን ጠቅሶ ሙልጌታ አጽባ ተከታዩን ዘገባ ከመቀሌ ልኳል።
በየአመቱ ነሐሴ 16 ቀን የሚጀመረው በሴቶች በተለይ በልጃገረዶች የሚከበረው የአሸንዳ በዓል በመቀለ ከተማ በድምቀት እየተከበረ ነው። በዛሬው ዕለት በመቀለ ባሎኒ ስታዲየም በተጀመረው የአከባበር ስነ ስርዓት ላይ ያገኙት ሳምራዊት አሜሪካ በዓሉ ካለፉት አመታት በተሻለ ድምቀት እየተከበረ መሆኑን ትገልጻለች።
ደስ የሚል አከባበር ነው ያለው። አለባበሳቸው፣ ባህላቸው፣ በየባህሉ የራያ ባህል፣ በየባህሉ የተንቤን ያድግራት፣ በየባህሉ ተለብሶ ደስ የሚል ድባብ ነው ያለው። ለሆነ አገራችን ሰላም ስለሆነ በጣም ደስተኞች ነን። ከዚህ የበለጠ ለቀጣይ ዓመት ተፈናቃዮቹም በየአገራቸው ሂደው ሰላም ሆኖ እንዲከበር ነው ምኞቴ።
በዓሉ በመቀለ ባሎኒ ስታዲየም የተከበረው በአስር ሺዎች የሚቆጠሩ ታዳሚዎች በተገኙበት ነው። በህወሓት አመራሮች መካከል የተፈጠረው ፖለቲካዊ ልዩነት በበዓሉ ድምቀት ላይ ተጽዕኖ አላሳደረም ትላለች ሳምራዊት።
ልዩነት መጥቷል ተብሎ ይታሰባል፣ ግን ምንም ክፍተት እንደሌለ ነው የሚሰማኝ። እኔ ተጽዕኖ አላፋደረም፣ በዓሉ ላይ ምንም ተጽዕኖ አላፋደረም። በዓሉ በቃ እንደ ባህል ደምቆ እየታየ ነው እና በዚህ ደስተኛ ነኝ። ተጽዕኖ ስላላመጣ በዚህ በጣም ደስተኛ ነኝ።
ኮማ ሰለሞን የተባለች ሌላዋ ታዳሚ ከአዲስ አበባ ለበዓሉ እንደመጣች በመግለጽ በባህላዊ ይዘት ደምቋል ብላለች።
በጣም ይገርም ነው የምር ማርያምን። ይሄ አየው በጣም በነጽ ሁሉ በሁሉም ይሄን ተናተራ የጸጉር አሰራራቸው ራሱ ይለያልና በጣም ደስ ይላል። ከዚህ በፊት በጣም ከባድ ነበር። በርግጥ ብዙም 4-5 አመት አካባቢ አላከበርን፣ በጣም ከባድ ጊዜ ነበርና አሁን ግን ሰላም ስለሆነ እንደዚህ የሰላም ውጤት ይሄ ነው። ኦሬዲ ሴቶቻችን ወጥቶ በሰላም እያከበሩ ነው እንደፈለጉ ነውና ሰላም በጣም አስፈላጊ ነገር ነው። ይሄ በፖለቲካ መሪዎች የሚደረግ እንጃ ሳስለኛ እንደዚህ ነገር አይደለም። ራሳቸው በራሳቸው ቢጠሩትና ከዚህ በፊት ቤቱን ቢማሩ ይሄ አስባለሁ።
ሌላዋ በበዓሉ ያገኘኋት ታዳሚ
ስሜ ገብርኤል አፍራስ ይባላል። የመቀሌ ነዋሪ ነኝ። አዎ አሸንዳ በየዓመቱ ነው የማከብረው። የዘንድሮ አሸንዳ ደግሞ ለየት ይላል። ከብዙ ስቃይና መከራ በኋላ አሪፍ አሸንዳ ክብረናል እና ከብዙ ቦታ የመጡ ሰዎች አሉ እና ደስ ይላል። አለባበሱ ድባቡ ምናምን ደስ ይላል። ለራሴ ለመስራት በቃ 6 ሰዓት ምናምን ጸጉር ለመስራት ብቻ። ከዛ ግን አይበቃም፣ እኔም ቤት ስለተሰራሁኝ ነው። ጸጉር ቤት ሆነ ግን እዛው ማደርም አለ።
ገበያው የባህል ልብሱ ምናምን ለመግዛት ሰው ምን ቤት ነበር?
ስማ አይገኝም፣ ወረፋ አይገኝም፣ ቀን ከለሰፋው ልብሱ አይገኝም። የሀገራችን ሰላም ያርግልን እና በዚህ ቀጥልን ላለው አመሰግናለሁ።
በበዓሉ መክፈቻ ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና ሌላው የህወሓት ቡድን ባካሄደው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ተገኝተዋል። እናም በመቀለ ባሎኒ ስቴዲየም የተከበረው በዓል ለሁለት የተከፈለው የህወሓት አመራሮች ልዩነት በይፋ ከታየ ወዲህ ተወካዮቻቸው ለመጀመሪያ ጊዜ በአንድ መድረክ ላይ የታዩበት ሆኗል። አቶ ጌታቸው ባደረጉት ንግግር የትግራይ ሴቶች ባለፉት 4 አመታት ከፍተኛ መከራ አሳልፈዋል ብለዋል። በትግላቸው ግን የብርሃን ጮራ ማየት ተችሏል በማለትም አክለዋል።
እዚ በዓል ናይታ በሁነታት ዘይተሰዓር ጅግነት ዝመለለያ ትግራዊ ተዶ
ይህ በዓል በሁኔታዎች የማትበገር ጀግንነት መለያዋ የሆነ የዛች የትግራይ እናት እህት ሚስት መሪና ታጋይ ምልክት ሆኖ ይኖራል። የአሸንዳ እሴቶች የትግራይ ሴቶች እሴቶች ሆነው ይቀጥላሉ። በትግላችሁና በጓዶቻችሁ ትግል የተገኘው ሰላም በመሪዎቻችሁ እልህና ችግር እንዳይበላሽ ባህላችን የሚያድግበት እንጂ ዳግም ወደ ጥፋት የማይሄድበት እንዲሆን ዳግም ቃል የምንገባበት በዓል ይሁንልን ነው ያሉት። ይህ በዓል በትግራይ ክልል አሸንዳ ማርያና አይኗሪ በመባል የሚከበር ሲሆን በአማራ ክልልም አሸንድዬ ሻደይና ሶለል በመባል ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጽብሃን እናመሰግናለን። ወጣት ስራ ፈጣሪዎች ሞዛምቢክ በቴክኖሎጂ እንድታድግ እየሰሩ ነው ይላል ቀጣዩ ዘገባ። አማሪሊስ ጉሌ ከማፑቶ የላከችው ነው። ስመኝሽ የቆየ ታቀርባለች።
በዚህ የማንጎ ዛፍ ጥላ ስር የ17 ዓመቱ ኔሊዮ ማዚቪላ ጊዜያዊ ቤተ ሙከራ ገንብቷል። ከተለያዩ የወዳደቁ ቃዎች በመጠቀም የኤሌክትሮኒክስ ቃዎችንና ሌሎች የቤት ቁሳቁሶችን የሚጠግነው እዚህ ውስጥ ነው። ኔሊዮ ለጥገና የሚጠቀምባቸውን ቁሳቁሶች ከየት እንደሚያገኛቸው ይናገራል።
እኔ የምጠቀምባቸው አብዛኛዎቹ እቃዎች ከአሮጌ ቴሌቪዥኖች እና ድምፅ ማጉያዎች የተገኙ ናቸው። ነገር ግን አንድ ቁስ ድንገት በአስቸኳይ ካስፈለገኝ የወዳደቁ ብረቶች የሚሸጥበት ማዕከል እሄዳለሁ። ከዛ ውጪ ጓደኞቼና ጎረቤቶቼ ያረጁ የቤት እቃዎችን ይሸጡኛል።
ኔሊዮ ኢንቨንተር ሲል የሚጠራውን ሂደት በመጠቀም ودان دقت آج میهدون یه الکتریک هایل اگت آج اندیکه ایر با مدرک باتریوچ تردشنا استمامان هایلن دیساتو مدرک اندمیچلی نگرال.
O dispositivo é inversor.
E o dano da tajai meden elétrico hail, o detalhado da tajau chindizo agoru, melhorou em miascil massareno, lemonorabete agalagalal. Ane zivalei massare, casos tescarat vitoch hail macravichalalo.
Canelio beta mucarat, 8 quilômetro track abelo, lila, clayton michaketabale, yasasabat tametwat at makinao chinna, roboto chinbe megambat, yefet araguzon jamrual. ዋናው ፍላጎቱ ግን ሰው አልባ አውሮፕላኖችን መስራት ነው። ሚቻክ ካርበን ፋይበሮችንና የአንድ ግለሰብ እይታ በመጠቀም ፎቶ የሚያነሱ ካሜራዎችን ተጠቅሞ ፈጣንና ጠንካራ ሰው አልባ አውሮፕላኖችን ወይም ድሮኖችንም ሰርቷል። ድሮኖቹ በተለይ ለጎርፍ ተጋላጭ የሆኑ አካባቢዎችን ለማዳን በሚደረጉ ተልእኮች ሊያግዝ የሚችል መሆኑን ይገልጻል።
usar os drones para lugares
quando ela me begorf gize le sew lijoch le madres aschegari bonu bacho botaoch sawalba aeroplano chin le metekemno dronochun yemaybelashu le telaye tikim mawar yemichiluna fettan adirge le mesrat yasekutim lezano
michak yefetara srawun wede laqa deraja le masaddeg mirmirun meqettal endemifellegem inagaral
hello yanesasay neger mozambique beuqet wede halandat kar madregno እኔ እንደነዚህ አይነት ሰው አልባ አውሮፕላኖችን የመስራትና በሌሎች ሀገሮች እየተደረጉ ያሉ ጥናቶች እውቀት ስላለኝ ሞዛምቢክ ውስጥ እውቀት እንዳለ የሚያሳይ ነገር መፍጠር ቻልኩኝ።
እነዚህ ወጣቶች መደበኛ ትምህርት አላገኙም። እርስ በርስ በአካል ተገናኝተው ማያውቁም። ነገር ግን በማህበራዊ ሚዲያዎች አማካኝነት እርስ በርስ ይበረታታሉ። የመንግስትና የግል ተቋማት ስራቸውን አይተው እውቀታቸውን ማሳደግ የሚያስችላቸው ድጋፍ ያደርጉላቸዋል ብለውም ተስፋ ያደርጋሉ። በአማሪ ሊስኩሌ ለተጠናቀረው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ክብራትና ክብራን ስርጭታችን ወደ መጠናቀቁ ተቃርቧል። ከዛ በፊት ግን
ከጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአውሮፓ አቆጣጠር ከዳር 7 ጀምሮ እስራኤልና አብዛኛውን መካከለኛው ምስራቅ ለ9ኛ ጊዜ እየጎበኙ ነው ይላል ርዕሰ አንቀጹ ሀተታውን ሲጀምር። ብሊንከን በቴል አቪቭ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር በሰጡት ጋዜጣዊ መግለጫ እንደተናገሩት ይህ ወሳኝ ጊዜ ነው ታጋቾቹን ወደ ቤታቸው ለመመለስ የተኩስ አቁም ለማድረግና ሁሉንም ሰው የተሻለ ሁኔታ ላይ እንዲሆን ለማድረግ ብሎም ዘላቂ ሰላምና ደህንነት ለማምጣት ይህ መንገድ ምናልባትም የተሻለውና የመጨረሻው ድል ነው ማለታቸውን ርዕሰ አንቀጹ ጠቅሷል።
I'm here as part of an intensive diplomatic effort on President Biden's instructions to try to get this agreement to the line.
እዚህ የመጣሁት ፕሬዝዳንት ባይደን ባዘዙት መሰረት የተጠናከረ ዲፕሎማሲያዊ ጥረት አካል በመሆን ይህንን ስምምነት መስመር ለማስያዝና አንድ የመጨረሻ ደረጃ ላይ ለማድረስ ነው። አሁን የሚጠናቀቅበት ጊዜ ነው። ማንም ወገን ይህንን ሂደት ሊያደናቅፉ የሚችሉ እርምጃዎችን እንዳይወስድ ለማድረግ ጊዜው አሁን ነው። ስለሆነም የተባባሰ ሁኔታ እንዳይኖር የሚባባስ ትንኮሳ እንዳይፈጠር ከዚህ መስመር ሊያወጡን የሚችሉም ሆነ ግጭቱን ወደ ሌላ ቦታ አዛምተው ሊያባብሱ የሚችሉ ድርጊቶችን በምንም አይነት መንገድ እንዳይኖሩ ለማረጋጋት እየሰራን ነው።
የውጭ ጉዳይ ሚኒስትሩ ብሊንከን ይህ በእስራኤል ውስጥ ከኢራን ከሂዝቦላና ከሌሎች ምንጮች የሚመጡ ጥቃቶች ሊኖሩ ስለሚችሉበት ሁኔታ ጥልቅ ስጋት ያየለበት ወቅት ነው ሲሉ መናገራቸውንም የተጠቀሰው ርዕሰ አንቀጹ ኢራንም ሆነች ሂዝቦላ በሊባኖስና በቴህራን በተፈጸሙት የታጣቂ መሪዎች ግድያ ምክንያት እስራኤልን ለመምታት ዝተዋል። ይህ የበለጠ ሰፊ ግጭት ሊኖር የመቻሉን እድል አሳድጎታል ብለዋል። በምላሹ የመከላከያ ሚኒስትር ሎይድ ኦስተን ሚሳኤል ተሸካሚ ሰርጓጅ መርከብን ወደ መካከለኛው ምስራቅ ሰማርቷል ያለው ርዕሰ አንቀጽ የአየር ኃይልን መሳሪያና ቡድኖች ተቀናጁበትን አብርሃም ሊንከን የተባለውን የዩናይትድ ስቴትስን የባህር ኃይል ቡድንን ወደ አካባቢው ማስተማራቱንም አፋጥነዋል ብለዋል። በተጨማሪም በልክሌና ሩዝቬልት የተሰኙ ሁለት ተላልቅ የባህር ኃይል ጦር መርከቦችን ወይም ዲስትሮየርስ በአካባቢው ለበርካታ ሳምንታት ቆይተዋል ሲል ርዕሰ አንቀጹ ጽፏል። በመጨረሻም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጉብኝታቸው ትኩረት ታጋቾቹን ወደ ቤታቸው መመለስና የተኩስ አቁም መፈጸሙን ማረጋገጥ መሆኑን አጽንኦት ሰጥተዋል። ሁሉም ሰው ወደ ይሁንታ የሚደርስበትና የማይሆንበትን ሰበብ ላለመፈለግ ጊዜው አሁን ነው ብለዋል ሲል ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጥርልን ያመሸው ኤልያስ አስማረ፣ ዋና አዘጋጅ ቆንጅታ የሳስተናግዳችሁ ያመሸው እንግዶልኝ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ተናስተልኝ። Thank you.